የማቴዎስ ወንጌል ምዕራፍ 22 እንደገናም ኢየሱስ በምሳሌ እንዲህ እያለ ይነግራቸው ነበር። መንግሥተ ሰማይ ለልጁ የሰርግ ግብዣ ያደረገውን ንጉሥ ትመስላለች። ንጉሡ የተጠሩትን ሰዎች ወደ ሰርጉ እንዲመጡ ለማሳሰብ አገልጋዮቹን ወደ እነርሱ ላከ። ሰዎቹ ግን ወደ ግብዣው ሊመጡ አልፈለጉም። ንጉሡ ሌሎችን አገልጋዮች እንደገና እንዲህ ሲል ላከ። ወደ ተጠሩት ሰዎች ሂዱና እነሆ የሰርግ ድግሴን አዘጋጅቻለሁ። ሰንጋዎቼና የሰቡት ፍሪዳዎቼ ታርደዋል። ሁሉም ነገር ተዘጋጅቷል። ስለዚህ ወደ ሰርጉ ግብዣ ኑ ብላችሁ ንገሯቸው። እነርሱ ግን ነገሩን ችላ ብለው አንዱ ወደ እርሻው፣ ሌላውም ወደ ንግዱ ሄደ። የቀሩትም ደግሞ አገልጋዮቹን ይዘው በማዋረድ ደበደቡና ገደሏቸው። በዚህ ጊዜ ንጉሡ ተቈጣና ወታደሮቹን ልኮ እነዚያን ገዳዮች አስገደለ። ከተማቸውንም በሳት እንዲያቃጥሉ አደረገ። ከዚህ በኋላ አገልጋዮቹን እንዲህ አላቸው፣ እነሆ የሰርጉ ድግስ ተዘጋጅቷል፣ የተጠሩት ግን ለግብዣ የተገቡ አልሆኑም። ስለዚህ በየአደባባዩ ሂዱና ያገኛችሁትን ሰው ሁሉ ወደ ሰርጉ ግብዣ ጥሩ። አገልጋዮቹም በየመንገዱ ሄደው ያገኙትን ሰው ሁሉ ክፎችንም ደጎችንም ሰበሰቡ፣ የሰርጉንም አዳራሽ ተጋባዦች ሞሉት። ነገር ግን ንጉሡ ተጋባዦቹን ለማየት ወደ አዳራሽ በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው በዚያ አየ። እንዲህም አለው፣ ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባህ? ሰውየው ግን ዝም አለ። ንጉሡም አገልጋዮቹን እጅና እግሩን እሰሩና አውጥታችሁ በውጪ ወዳለው ጨለማ ጣሉት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል አለ። ቀጥሎም ኢየሱስ ስለዚህ የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው አለ። ከዚህ በኋላ ፈሪሳውያን ሄዱና እንዴት አድርገው ኢየሱስን በንግግር እንደሚያጠምዱት ተማከሩ። የእነርሱንም ደቀ መዛሙርት ከሄሮድስ ሰዎች ጋር ወደ ኢየሱስ ልከው እንዲህ ብለው እንዲጠይቁት አደረጉ። መምህር ሆይ፣ አንተ እውነተኛ መሆንህንና የእግዚአብሔርን መንገድ በእውነት የምታስተምር መሆንህን እናውቃለን። ሰውንም በመፍራት የምታደርገው ነገር የለም፣ ምክንያቱም አንተ ለሰው አታደላም። በል እስቲ ንገረን፣ ምን ይመስልሃል? ለቄሳር ግብር መክፈል ተገቢ ነውን ወይስ ተገቢ አይደለም? ኢየሱስ ግን ክፋታቸውን አውቆ፣ እናንተ ግብዞች ስለ ምን ትፈትኑኛላችሁ? ለግብር የሚከፈለውን ገንዘብ እስቲ አሳዩኝ አላቸው። እነርሱም አንድ ብር አመጡለት። እርሱም በዚህ ገንዘብ ላይ የተቀረጸው መልክና የተጻፈው ስም የማን ነው ሲል ጠየቃቸው። እነርሱም የቄሳር ነው አሉት። እርሱም እንግዲያውስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ አላቸው። እነሱም በዚህ አነጋገሩ ተደንቀው ትተውት ሄዱ። በዚያኑ ቀን የሙታን ትንሣኤ የለም የሚሉ ሰድቃውያን ወደ ኢየሱስ መጥተው እንዲህ ሲሉ ጠየቁት። መምህር ሆይ፣ ሙሴ አንድ ሰው ልጅ ሳይወልድ ከሚስቱ በሞት ቢለይ ወንድሙ የሟቹን ሚስት አግብቶ ለሟቹ ዘር ይተካለት ብሏል። ሰባት ወንድማማቾች በእኛ ዘንድ ነበሩ። የሁሉም ታላቅ ሚስት አግብቶ ልጅ ሳይወልድ ሞተ። ስለዚህ ታናሽ ወንድሙ የሟቹን ሚስት አገባ። እንዲሁ ሁለተኛውም ሦስተኛውም እስከ ሰባተኛው ድረስ በየተራ አግብተዋት ሞቱ። ከሁሉም በኋላ ሴትየዋ ሞተች። ታዲያ ሰባቱም ስላገቧት ሙታን በሚነሱበት ጊዜ ለየትኛው ሚስት ትሆናለች? ኢየሱስ ግን እንዲህ ሲል መለሰላቸው፣ እናንተ ቅዱሳት መጻሕፍትንና የእግዚአብሔርን ኃይል ባለማወቃችሁ ትሳሳታላችሁ። ምክንያቱም ሰዎች ከሞት በተነሱ ጊዜ በሰማይ እንዳሉት መላእክት ይሆናሉ እንጂ አያገቡም አይጋቡምም። ደግሞም ስለ ሙታን መነሳት እግዚአብሔር ለእናንተ የነገራችሁን አላነበባችሁምን? እርሱም ያለው እንዲህ ነው፣ እኔ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ። ስለዚህ እግዚአብሔር የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ሕዝቡም ይህን በሰሙ ጊዜ በትምህርቱ ተደነቁ። ኢየሱስ ሰድቃውያንን መልስ አሳጥቶ ዝም እንዳሰኛቸው ፈሪሳውያን በሰሙ ጊዜ በአንድነት ተሰበሰቡ። ከእነርሱም አንድ የሙሴ ሕግ መምህር ኢየሱስን ሊፈትነው ፈልጎ እንዲህ ሲል ጠየቀው፣ መምህር ሆይ ከሁሉ የሚበልጥ ትእዛዝ የትኛው ነው? ኢየሱስም እንዲህ ሲል መለሰለት፣ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ከሁሉም የሚበልጠውና የመጀመሪያው ትእዛዝ ይህ ነው። ይህንንም የሚመስለው ሁለተኛው ትእዛዝ ሰውን ሁሉ እንደ ራስህ አድርገህ ውደድ የሚለው ነው። የሙሴ ሕግና የነቢያት ትምህርት ሁሉ የተመሠረቱት በእነዚህ በሁለቱ ትእዛዞች ላይ ነው። ፈሪሳውያን ተሰብስበው ሳሉ ኢየሱስ እንዲህ ሲል ጠየቃቸው፣ ስለ መሲህ ምን ትላላችሁ? የማንስ ልጅ ይመስላችኋል? እነርሱም የዳዊት ልጅ ነው ሲሉ መለሱለት። ኢየሱስም እንዲህ አላቸው፣ ታዲያ ዳዊት በመንፈስ ቅዱስ ተመርቶ እንዲህ ሲል ጌታ ብሎ እንዴት ይጠራዋል? እግዚአብሔር ለጌታዬ ለመሲሁ ጠላቶችህን በሥልጣን ሥር እስካደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ ዳዊት ራሱ ጌታ ብሎ ከጠራው ታዲያ መሲህ እንዴት ልጁ ሊሆን ይችላል? አንድ ቃል እንኳ ሊመልስለት የቻለ ማንም ሰው አልነበረም። ከዚያን ቀን ጀምሮ ጥያቄ ሊያቀርብለት የደፈረ ማንም አልነበረም።